የአሜሪካ ድምጽ ነው። የአሜሪካ ድምጽ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ህዳር 20 2017 ዓ.ም ስርጭታችን ጀመረ። ግድያ ሲፈጸም ያሳያሉ የተባሉ በማህበራዊ ሚዲያ የተለቀቁ ቪዲዮዎች በመንግስት የተቀነባበሩ ናቸው ሲል ከፋኖ ቡድኖች አንዱ ክስ አሰምቷል።
ቪዲዮውን ተመልክቻለሁ። ፋኖ በዚህ ጭካኔ ተግባር ውስጥ እንደሌለበት ምንም ጥያቄ የለውም።
በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙ ቡድኖች መካከል አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት መሪ እንደሆነ የነገሩን አቶ እስክንድር ነጋ ነው። ቀደም ብለን ሰማናቸው ሙሉ ዘገባው በመሽቱ ተካቷል። ሰላም እንጠናስተልኝ እንደምላችኋል እንደምን አምሽታችኋል ውድ ተመልካቾቻችንና አድማጮቻችን። ተስተናግዳችሁ ማመሸው ሀብታሙ ስዩም ነኝ። ንጉሱ ታምሬ ከስቱዲዮ ዝግጅቱን ያቀራብራልናል። አስማማው አየነው ደግሞ ለዜናው አጠገብ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። አብራችሁን ቆዩ አስቀድመን እንጋብዛለን። ዋና ዘጋጃችን ጽዮን ግርማ ናት። አሁን የሰዓቱን ዋና ዋና ዓለም ዜናዎች እናስደምጣችኋለን።
ሰላም ጤና ይስጥልን። በድጋሚ እንደምናምሽታችኋል ተመልካቾቻችንና አድማጮቻችን። የምሽቱን ዜናዎች የማሰማችሁ አስማማው አየነው ነኝ። በናሚቢያ የምርጫ ጣቢያዎች በድጋሚ ተከፍተዋል። በምርጫ ቁሳቁስ ጥረት ምክንያት ለሁለተኛ ጊዜ የምርጫ ሂደቱ ባራዘመችው ናሚቢያ ዛሬ 36 የምርጫ ጣቢያዎች በድጋሚ ተከፍተው ምርጫው ተካሂዷል። ረቡዕለት የተጀመረው የምርጫ ሂደት ባለፉት ሁለት ቀናት በገጠሙ የቴክኒክ ችግሮች ምክንያት የተረጋጋችና ሰላማዊ ሀገር በመሆን በመታወቀው ደቡባዊቷ የአፍሪካ ሀገር ውጥረት ፈጥሯል። ተቃዋሚዎችም የምርጫውን መዘግየት አሳፋሪ ብለውታል። አንዳንድ መራጮች ፕሬዝዳንታቸውና ጋውጭ አባላቱን ለመምረጥ እስከ 12 ሰዓት በምርጫ መስጫ ጣቢያዎች ላይ ሰልፍ ላይ ማሳለፋቸው ተገልጿል። ይህም ናሚቢያ ከደቡብ አፍሪካ ነጻ ከወጣች እንደ አውሮፓውያን አቆጣጠር በ1990 ወዲህ በስልጣን ላይ ላለው የደቡብ ምዕራብ አፍሪካ ህዝቦች ድርጅት ስዋፖ ፓርቲ የገጠመው በጣም ከባድ ክስ እንደሆነ ተገልጿል። መራጮች መመዝገቢያ ታብሌቶች በትክክል አለመስራትና የምርጫ ወረቀቶች እጥረት ምርጫው በተጀመረለት የገጠሙ ቴክኒካዊ ችግሮች እንደነበሩም ተገልጿል። ይህን ተከትሎ በመራጮችና በፓርቲዎች ነቀፋ የደረሰበት የሀገሪቱ ምርጫ ኮሚሽንም ምርጫውን ለሁለተኛ ጊዜ በማራዘም እስከ ነገ ቅዳሜ ምሽት ድረስ እንዲካሄድ እንዲወስን አስገድዶታል። ሁኔታዎች የተቃዋሚ ፓርቲዎችን ቁጣ ያስነሳ ሲሆን አንዳንዶች የምርጫው ሂደት እንዲቆም ጠይቀዋል። ተቃዋሚ ፓርቲዎች ዛሬ ተገናኝተው የጋራ መግለጫ ለመስጠት ቀጠሮ ይዘው እንደነበረም ገለልተኛ አርበኞች ለለውጥ አይፒሲ ፓርቲ ተወካይ ክሪስቲን አኦቻማስ ተናግረዋል። የወጣቶች ስራጥነትና ከነጻነት በኋላ የተወለዱ አዲስ ትውልድ መፈጠር እንደ አውሮፓውያን አቆጣጠር ከ1990 ዓመተ ምህረት ጀምሮ ሲገዛ ለነበረው ስዋፖ ፓርቲ የነበረውን ድጋፍ ፈታኝ አድርጎበታል። በናሚቢያ ከተመዘገቡ መራጮች መካከል 42 በመቶ ያሉ ከ35 ዓመት በታች እድሜ እንደሆኑም የምርጫ ባለስልጣናት ገልጸዋል። ናሚቢያ ዋና የዩራኒየም እና አልማዝ ላኪ ሀገር ብትሆንም ከ3 ሚሊዮን በላይ የሚሆኑ ህዝቧ በመሰረተ ልማትና የስራ ዕድሎች ተጠቃሚ እንዳልሆነ ተንታኞች ይናገራሉ። በእስራኤል ጥቃት 30 ሰዎች ጋዛ ውስጥ መገደላቸውን የሕክምና ባለሙያዎች ገለጹ። እስራኤል በጋዛ ባካሄደችው ወታደራዊ ጥቃት ቢያንስ 30 ሰዎች መገደላቸውና አብዛኞቹ በከበባ ስር በሚገኘው ኒሴራይቲ መጠለያ ጣቢያ ውስጥ የነበሩ መሆናቸውን የሕክምና ባለሙያዎች አስታውቀዋል። የሕክምና ባለሙያዎች ያሉት አካባቢውን ወረው የነበሩት የእስራኤል ታንኮች አርብ ዕለት ካፈገፈጉ በኋላ ነው። የጤና ባለሙያዎቹ አክለው ከሩሲራት በስተሰሜን በሚገኙ አካባቢዎችም የ19 ፍልስጤማውያን አስከሬኖችን ማግኘታቸውን ተናግረዋል። የእስራኤል ታንኮች አሁንም ከመጠለያ ጣቢያው በስተምዕራብ መኖራቸውን የገለጸው የፍልስጤም የሲቪል አደጋ ጊዜ አገልግሎት ቡድኑ ከዛ አካባቢ ለሚደርሰው የእርዳታ ጥሪዎች ምላሽ ለመስጠት አለመቻላቸውንም ጨምሮ ገልጿል። ጥቃቱን አስመልክቶ በእስራኤል ጦር በኩል እስካሁን የተሰጠ አዲስ ምላሽ ባይኖርም ሰራዊቱ በጋዛ ሰርጥ ውስጥ የሚያካሄዳቸው ዘመቻ አካል የሆኑ የሽብር ኢላማዎችን መምታቱን ቀጥሏል ሲል ትላንት ሐሙስ አስታውቋል። ይህ በእንዲህ እንዳለ የእስራኤል ባለስልጣናት ባለፉት ወራት በጋዛ ባካሄዱት ጥቃት ይዘዋቸው የነበሩ 30 ፍልስጤማውያን መልቀቃቸውን አስታውቀዋል። የሕክምና ባለሙያዎቹም የተለቀቁ ሰዎች በደቡባዊ ጋዛ ከሚገኙ ሆስፒታል ለሕክምና ምርመራ መድረሳቸውንም አረጋግጠዋል። በጦርነቱ ወቅት የታሰሩ ፍልስጤማውያን ከእስር ከተፈቱ በኋላ በእስር ወቅት በእስራኤላውያን እንግልትና የማሰቃየት ተግባር እንደሚፈጸምባቸው ተናግረዋል። እስራኤል ግን ይህንን የማሰቃየት ወንጀል አትቀበልም። ለወራቶች በጋዛ የተኩስ ማቆም ስምምነት እንዲደረስ ሲደረጉ የነበሩ ውይይቶች እምብዛም ለውጥ ያላሳዩ ሲሆን በአሁኑ ወቅትም ድርድሮቹ ቆመዋል። በእስራኤልና ሐማስ አጋር በሆነው የሊባኖስ ሂዝቦላ መካከል የተደረሰው የተኩስ አቁም ከረቡዕ ማለዳ ጀምሮ ተግባራዊ የተደረገ ሲሆን ከቅርብ ወራት ወዲህ በከፍተኛ ሁኔታ ተባብሶ የነበረውንና የጋዛን ግጭት ሸፍኖት የነበረውን ጦርነት ማስቆም መቻሉም ተገልጿል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፑቲን ኬቪን ባድስ እጅግ ፈጣን ተውዘግዛጊ ሚሳኤል እንደሚመቱ አስፈራሩ። የሩሲያው ፕሬዚዳንት ቭላድሚር ፑቲን በዩክሬን ዋና ከተማ ኬቭ የሚገኙትን የውሳኔ መስጫ ማዕከላት ኦርሽኒክ በተሰኙ ከድምጽ የፈጠኑ የሩሲያ ተውዘግዛጊ ሚሳኤሎች እንደሚመቱ ትላንት ዝተዋል። ፑቲን ይህን የተናገሩት በዩክሬን የኃይል መሠረተ ልማቶች ላይ ጥቃት በማድረስ በመላ አገሪቱ ከአንድ ሚሊዮን በላይ ለሚሆኑ ሰዎች ኃይል ካቋረጡ በኋላ ነው። ፑቲን በካዛክ መዲና አስታና ከተማ ትናንት በሰጡት ጋዜጣዊ መግለጫ ኦርሽኒክ በሰራዊቱ በወታደራዊ ተቋማት ወይም ኬቭ የሚገኙትን ጨምሮ በውሳኔ ሰጪ ማዕከላት ላይ ከመጠቀም ወደ ኋላ እንደማይሉ መናገራቸውን አጃንስ ፍራንስ ፕሬስ ዘግቧል። ሐሙስ ዕለት በዩክሬን በኃይል አመንጭ መሠረተ ልማቶች ላይ በሰው አልባ አውሮፕላንና በሚሳኤል ጥቃት ያደረሱትም ዩክሬን በዩናይትድ ስቴትስ መካከለኛ ርቀት ተተኳሽ ሚሳኤልን ተጠቅማ በሩሲያ ላይ ላደረሰችው ጥቃት ምላሽ መሆኑን ተናግረዋል። ይህ ጥቃት በዚህ ወር ውስጥ በኃይል መሠረተ ልማት ላይ የደረሰ ሁለተኛው ጥቃት ሲሆን ከመጋቢት ወር ወዲህ ደግሞ 11ኛው መሆኑን ባለሥልጣናት ተናግረዋል። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በበኩላቸው ሞስኮ ተውዘግዛጊ ሚሳኤሎችና በአንድ ጊዜ በርካታ ፈንጂዎችን በአየር ላይ የሚጥሉ መሳሪያዎች በመጠቀም ጦርነቱን ወደ ከፋ መባባስ አስገብተዋል ሲሉ ከሰዋል። ዓለም አቀፉ ማህበረሰብ በኬቭ የመንግስት ማዕከላት ላይ ያነጣጠረ ዛቻዎች ምላሽ እንዲሰጥም ዩክሬን በውጭ ጉዳይ መስሪያ ቤቷ በኩል ጠይቃለች። በጥቃቱ ምክንያት የኤሌክትሪክ ኃይል ካጡ ከአንድ ሚሊዮን በላይ ሰዎች በተጨማሪ ሌሎች በሚሊዮን የሚቆጠሩ ሰዎች ነባሩ የመብራት መቋረጥ ተባብሶባቸዋል። ሩሲያ በጥቃቱ 91 ሚሳይሎችንና 97 ሰው አልባ አውሮፕላኖችን መጠቀሟን የዩክሬን አየር ኃይል ያስታወቀ ሲሆን ኢላማቸውን ከመቱ 12 ጥቃቶች መካከል አብዛኞቹ በኃይል ተቋማትና በነዳጅ ማከማቻዎች ላይ ማረፋቸውን እንዲሁም በውሃ አገልግሎት ላይም ተጽዕኖ ማድረሱን ገልጿል። ኢራን በኒውክሌር ጣቢያዎቿ ዩራኒየም ማበልጸግ ልትጀምር ነው ተባለ። ኢራን ፎርዶና ናትንዝ በተባሉ የኒውክሌር ማብላያ ጣቢያዎች በሺዎች የሚቆጠሩ የተሻሻሉ የኒውክሌር ማብላያዎች በመጠቀም ዩራኒየም ማበልጸግ ልትጀምር መሆኑን የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ አካል እንዳለው በጦር መሳሪያ ደረጃ ዩራኒየም ማምረቷ በቴህራን የኒውክሌር መርሃ ግብር ምክንያት የታየ ያለውን ውጥረት ያባብሰዋል። ከዓለም አቀፉ የአቶሚክ ኃይል ተቋም የወጣው መረጃ ኢራን በአሁኑ ወቅት ዩራኒየም የምታበልጽግበት ጥራት ከማብላያው አቅም በታች መሆኑን ሲያመለክት፣ ይህም ከምዕራቡ ዓለምና ከመጪው የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር ጋር አሁንም መደራደር እንደምትፈልግ አመላካች ነው ተብሏል። ነገር ግን እስራኤል በጋዛ ሰርጥ በሐማስ ላይ ጦርነት እያካሄደች ባለችበት እንዲሁም በሊባኖስ ከሚገኘው ሂዝቦላ ጋር የተኩስ አቁም ካደረገችም በኋላ ኢራን አሁንም እስራኤልን ማስፈራራቷን ቀጥላለች። ትራምፕ ስራ ከጀመሩ በኋላ እንዴት የኢራንን ጉዳይ እንደሚይዙት ግልጽ አይደለም ሲል አሶሲየትድ ፕሬስ ዘገባ አመልክቷል። በተባበሩት መንግስታት የኢራን ልዑክ በአቶሚክ ባለሥልጣን ሪፖርት ላይ አስተያየት እንዲሰጥ ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። የዓለም አቀፉ የአቶሚክ ኃይል ተቋም ቦርድ ኢራን ከተቋሙ ጋር ሙሉ በሙሉ በመተባበር ላይ አይደለችም በሚል በተጠናቀቀው የፈረንጆቹ ህዳር ውስጥ ባደረገው ስብሰባ ማውገዙን ተከትሎ ቴህራን ፕሮግራሟን በፍጥነት እንደምትገፋበት ዝታለች። ኢራን እንደ አውሮፓውያን አቆጣጠር በ2015 ከዓለም ሀያላን ሀገራት ጋር የነበራት የኒውክሌር ውል አሜሪካ በእንደ አውሮፓውያን አቆጣጠር በ2018 ከስምምነቱ መውጣቷን ተከትሎ ከፈረሰ ወዲህ ከጦር መሳሪያ ደረጃ በታች የሆነ ኒውክሌር ማበልጸጓን ቀጥላበታለች። የአሜሪካ የስለላ ድርጅቶችና የሌሎች ወገኖች ዳሰሳ እንደሚያመለክተው ኢራን የጦር መሳሪያ የማምረት መርሃ ግብር ገና አልጀመረችም። በመጨረሻም ቻይና 3000 ኪሎ ሜትር በሚረዝመው ትልቁ በረሃዋ ያካሄደችውን የአረንጓዴ መቀነት ፕሮጀክት ማጠናቀቋን አስታወቀች። ቻይና በበረሃማነትና ሀገሪቱን ለጉዳት የዳረገውን የአሸዋ አውሎ ንፋስ የመከላከል ብሔራዊ ጥረቱ አካል የሆነውንና ለ46 ዓመታት የፈጀውን በትልቁ የሀገሪቱ በረሃማ ስፍራ ዛፎችን የመትከል ዘመቻ ማጠናቀቋን የመንግስት ሚዲያዎች አስታውቀዋል። ከጂጂያንግ ግዛት በስተሰሜን ምዕራብ የተካሄደውና አረንጓዴ ቀበቶ የሚል ስያሜ የተሰጠው 3000 ኪሎ ሜትር የሚሸፍነውን በረሃ በዛፎች የመሸፈን ዘመቻ ሐሙስ ዕለት የተጠናቀቀው የመጨረሻው 100 ሜትር ላይ የዛፍ ተከላ ከተካሄደ በኋላ ነው። በራውን አረንጓዴ ለማድረግ የተደረገው ጥረት የጀመረው እንደ አውሮፓውያን አቆጣጠር በ1978 የሶስቱ ሲያሜ መጠለያ ወይም በተለምዶ ታላቁ አረንጓዴ ግድግዳ ተብሎ የሚጠራው ፕሮጀክት ነው። ከዛን ጊዜ ጀምሮ ከ30 ሚሊዮን ሄክታር በላይ በሚሆነው የበራው ክፍል ዛፎች ተተክለዋል። ደረቅ በነበረው ሰሜን ምዕራብ አካባቢ የተካሄደው የዛፍ ተከላም ባለፈው ዓመት መጨረሻ ቻይና አጠቃላይ ደን ሽፋኗ እንደ አውሮፓውያን አቆጣጠር ከ1949 ከነበረው 10 ከመቶ ወደ 25 በመቶ በላይ እንድታሳድግ አስችሏታል። ሁነምቶቾች ዛፎቹ የመጽደቅ ዕድላቸው በጣም ዝቅተኛ መሆኑና በተደጋጋሚ በዋና ከተማዋ ቤጂንግ የሚደርሰውን የአሸዋ አውሎ ንፋስ አደጋን በመቀነስ ረገድ ውጤታማ ለመሆናቸውን ይገልጻሉ። የጂጂያንግ የደን ልማት ባለሥልጣን ጁሊ ዶንግ ሰኞ ዕለት በቤጂንግ በሰጡት ጋዜጣዊ መግለጫ ግን ቻይና በረሃማነትን ለመከላከል በታክል ማካን ዙሪያ እጽዋትንና ዛፎቿን መትከሏን ትቀጥላለች ሲሉ ተናግረዋል። ቻይና ዛፎቹን የመትከል ጥረቶች ብታደርግም ከአጠቃላይ የመሬቷ ክፍል 26.8 ከመቶ የሚሆነው አሁንም በረሃማ መሆኑን ከሀገሪቱ የደን ቢሮ የተገኘው መረጃ ያመለክታል። ሁኖም ከ10 ዓመት በፊት ከነበረው ከ27.2 በመቶ አዝ ጋር ሲነጻጸር በረሃማነቱ በመጠኑ ዝቅ ማለቱ ተመላክቷል። አድማጮቻችንና ተመልካቾቻችን ከአሜሪካ ድምጽ የምሽቱ የዓለም ዜናዎቻችን እነዚህ ይመስሉ ነበር። ለቀሪ ዝግጅቶች ወደ አፍታሙ ልመልሳችሁ።
አስማማዬ ነው። ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት። ከአሜሪካ ድምጽ ያስተናግዳችኋችሁ ያለሁት አፍታሙ ስዩም ነኝ። የስቱዲዮ ቅንብሩን የሚመራው ንጉሱ ታምሬ ነው። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። ግድያ ሲፈጽም ያሳያሉ የተባሉ በማህበራዊ ሚዲያ የተለቀቁ ቪዲዮዎች በመንግስት የተቀነባበሩ ናቸው ሲል ከፋኖ ቡድኖች አንዱ ክስ አሰምቷል። የፌዴራልና የክልል ባለስልጣናት ግን የጭካኔ ድርጊት ብለው የገለጹትን በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ ተገድሏል የተባለውን ወጣት በተመለከተ ባለፈው ሐሙስ ዕለት በጽኑ አውግዘዋል። በሐሩን ማሩፍ የተጠናቀረውን ዘገባ እንግዶ ወልዲያ ከሰማናል።
በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት ቡድኖች መካከል አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት መሪ እንደሆኑ የነገሩን አቶ እስክንድር ነጋ በቪዲዮ ላይ ግድያ ያሳያል የተባለውን ድርጊት በተመለከተ ቡድኑ ተጠያቂ እንዳልሆነ አስታውቀዋል።
Well, I have seen the video, and without any question, of course, so has nothing to do with this barbaric act.
ቪዲዮውን ተመልክቻለሁ። ፋኖ በዚህ ጭካኔ ተግባር ውስጥ እንደሌለበት ምንም ጥያቄ የለውም።
ከአሜሪካ ድምጽ የአፍሪካ ቀንድ ክፍል ጋራ ባለፈው ሳምንት ቃለ ምልልስ ያደረጉትና በኢትዮጵያ የታካባቢ እንደሚገኙ ያላሳወቁት አቶ እስክንድር ነጋ ቡድኑ እንዲህ ያለውን አድራጎት በጽኑ እንደሚያውግዝ ተናግረዋል።
In the first place that we're fighting the government because of these kinds of incidents. This is not new. We have seen such gruesome barbaric
መንግስትን የምንፋለመው በእንዲህ ያሉ አድራጎቶች ምክንያት ነው። ይህ አዲስ ዜና አይደለም። እንዲህ አይነት የጭካኔና አሰቃቂ ተግባር በተለይም በአማራና በኦሮሞ ክልሎች ላይ ከዚህ በፊት አይተናል። እናም እንደኛ ከሆነ ይህ አዲስ ክስተት አይደለም። እንዲህ አይነት ድርጊቶች ከዚህ በፊት በኦሮሚያ ክልል እንደተፈጸሙ የሰብአዊ መብት ድርጅቶችና የዓለም አቀፍ ሚዲያ ዘግበዋል።
የአማራ ተወላጅ የሆኑና ፋኖ በሚል የተደራጁ በርካታ ቡድኖች በአማራ ክልል የትጥቅ ትግል በማካሄድ ላይ ናቸው። የኢትዮጵያ መንግስትም ፋኖ የተለያዩ ቡድኖች እንዳሉት ያምናል። ካሉት የፋኖ ቡድኖች ውስጥ አንዱ ተፈጸመ ለተባለው ጥቃት እጁ እንደሌለበት በምን አወቁ ተብለው ለተጠየቁት ጥያቄ አቶ እስክንድር ሲመልሱ ቪዲዮው መንግስት ሆን ብሎ ያቀነባበረው ነው ሲሉ ከሰዋል።
Well, because of the pattern, like I said, there is a pattern of these kinds of atrocities.
ምክንያቱም እንዳልኩት እንዲህ አይነት የጭካኔ ድርጊት ተደጋግሞ ተፈጽሟል። በተደጋጋሚ የተፈጸመው ድርጊት እንደታዘብነው ወደ መንግስት የሚያመለክት ነው። ምክንያቱም የመንግስት ወታደሮች መንግስት ነው ይህን የሚፈጽመው። ይህ ሲከሰት ለመጀመሪያ ጊዜ አይደለም። በተጨማሪም የሳይንሳዊ ወንጀል ምርመራ ወይም ፎረንሲክ እንዲሁም የማህበራዊ ሚዲያ ትንተና ባለሙያዎች ቪዲዮ የተቀነባበረ መሆኑን ተናግረዋል። መንግስት ለክስተቱ ፋኖን ተጠያቂ ለማድረግ የሚያሳየውን ከፍተኛ ጥረት ስንታዘብ ለፕሮፓጋንዳ ዓላማ ብቻ የተቀነባበረ ነው ብለን መደምደም እንችላለን።
አቶ እስክንድር የተጠቀሰውን ቪዲዮ መመልከታቸውን ገልጸው የሳይንሳዊ ወንጀል ምርመራ ወይም ፎረንሲክ እንዲሁም የማህበራዊ ሚዲያ ትንተና ባለሙያዎች በይፋ በሚሰጡት አስተያየት ላይ እንደሚተማመኑ አስታውቀዋል። የተጠቀሰው ቪዲዮም ለፕሮፓጋንዳ የተቀነባበረ ነው ብለዋል። ቪኦኤ በቅርቡ በማህበራዊ ሚዲያ የተለቀቁና ሁለት የተለያዩ ሰዎች ማንነታቸው ባልተለየ ሰዎች ተይዘው የሚያሳዩ ሁለት ቪዲዮዎችን ተመልክቷል። በአንደኛው ቪዲዮ ላይ የሚታየው ወጣት ቤተሰቦች በፋኖ እንደተገደለ ይከሳሉ። በአንደኛው ቪዲዮ ላይ የሚታየው ልጅ አባት መሆናቸውን የገለጹት አቶ አማራ አሰፋ ድርጊቱ የተፈጸመው በነሐሴ 22 2017 በደራ ወረዳ ገርቦ ቀበሌ መሆኑን ባለፈው ሳምንት ለቪኦኤ ተናግረዋል። ወንድ ልጃቸው መገደሉን ለቪኦኤ የተናገሩት አቶ አማረ ለድርጊቱም ፋኖን ተጠያቂ አድርገዋል።
ልጄ የ14 ዓመት አዳጊ ነበር። ከጨካ ከሚባል ደራ ወረዳ ውስጥ ከሚገኝ አካባቢ ወደ ቤት እየመጣ ነበር። ከዚያም የፋኖ ኃይሎች መንገድ ላይ አግኝተው ወሰዱት። በኋላም ሰለልኩላ የሚባል ከተማ ላይ መገደሉን ሰማን።
ሁለቱ ቪዲዮዎች የትና መቼ እንደተቀረጹ ቪኦኤ ማረጋገጥ አልቻለም። ካለፈው ሳምንት ማክሰኞ ጀምሮ የዩኒቨርሲቲ ተማሪዎችና የክልል መንግስታት ውግዘትና ቁጣቸውን አሰምተዋል። በኦሮሚያ ክልል የሚገኙ አንዳንድ የዩኒቨርሲቲ ተማሪዎች ተፈጽመዋል የተባለውን ድርጊት በማውገዝ የተቃውሞ ሰልፍ አድርገዋል። የኢትዮጵያ መንግስት የኮሙኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ተፈጽመዋል የተባለውን ድርጊት አስመልክተው በሰጡት አስተያየት ከሰሞኑ በኦሮሚያ ክልል ሰላሌ ደራ አካባቢ ጽንፈኛው ቡድን የፈጸመው የአረመኔነት ተግባር ይህንኑ የሚያመለክት ነው። ይህ ፈጽሞ ከሰው ልጅ የማይጠበቅ አጸያፊ ድርጊት መወገዝ አለበት ሲሉ በፌስቡክ ገጻቸው ላይ አስፍረዋል። የኦሮሚያ ክልል የኮሙኒኬሽን ቢሮ በበኩሉ በቴሌቪዥን ባስተላለፈው መግለጫ በደራ ተፈጽሟል የተባለው እንግዲህ ያውግዞ የፋኖ ኃይሎችን ተጠያቂ አድርገዋል። የኦሮሚያ ክልላዊ መንግስት በጽንፈኛ ኃይሎች የተፈጸመውን የጭካኔ ተግባር ያወግዛል፣ የዜጎችን ደህንነት ለማረጋገጥም ይሰራል ብሏል ከኦሮሚያ ክልል ኮሙኒኬሽን የወጣው መግለጫ። የኦሮሚያም ሆነ የፌዴራል መንግስታት ያወገዙትንና አስተያየት የሰጡበትን ድርጊት በተመለከተ የቪዲዮ ክሊፕ አላጋሩም። በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል ከአንድ ዓመት በፊት ውጊያ የጀመረው መንግስት የአማራ ክልል ልዩ ኃይልና ሌሎች ታጣቂዎችን ትጥቅ ማስፈታት፣ መከላከያን ጨምሮ ወደ ሌሎች አደረጃጀቶች መመደብና ወደ ማህበረሰቡ የመቀላቀል እቅዱን ይፋ ማድረጉን ተከትሎ ነው። የቪኦኤ የአፍሪካ ቀንድ ክፍል ከመንግስት ኮሚኒኬሽን ሚኒስትር ለገሰ ቱሉ፣ ከጠቅላይ ሚኒስትር ቢሮ እንዲሁም ከአማራ ክልል ባለስልጣናት ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ብሎ እንግዱ ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ናይጄሪያን ይመለከታል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትናንትናው ዕለት ይፋ ባደረገው ሪፖርቱ የነሐሴ ወር የናይጄሪያን መንግሥት በመቃወም የተካሄዱ ሰልፎችን ተከትለው ባደረገው ምርመራ ባለሥልጣኑ በወሰዷቸው እርምጃዎች ተቃዋሚዎችን ገድለዋል፣ ከ1200 በላይ ሰዎችን ደግሞ አስረዋል ብለዋል። የአምነስቲ ምርመራ ውጤት የተሰማው በናይጄሪያ ዜጎች መብታቸውን የሚገልጹባቸው መንገዶች እየጠበቡ የመምጣታቸው ስጋት እያየለ በመጣበት በአሁኑ ወቅት ነው። አሉላ ከበደ የቲሞቲ ኦቢዞን ዘገባ ወደ አማርኛ መልሶታል።
አምነስቲ ኢንተርናሽናል ትላንት ሐሙስ ይፋ ያደረገው ባለ 34 ገጽ ሰነድ የዓይን እማኞችን ዋቢ ያደረገና ከተጎጂዎች ቤተሰቦችና ጓደኞቻቸው ጋር ባደረገው ቃለ ምልልስ ላይም የተመሰረተ ነው። የናይጄሪያ ፖሊሶች የኑሮ ውድነት ያደረሰባቸውን ጫና ለመቃወም አደባባይ በወጡ ሰልፈኞች ላይ ከመጠን ያለፈ ኃይል ተጠቅመዋል ያለው አምነስቲ በሪፖርቱም አያይዘው ፖሊስ 2 ህጻናትን ጨምሮ 24 ሰዎችን ገድሏል ብሏል። በቦርኖ፣ ካዱና፣ ካኖ፣ ካትሲና፣ ጂጋዋና ኒጀር ክፍለ ግዛቶች በሰልፈኞች ላይ የደረሱ ጉዳቶች ተመዝግበዋል። እንደ ሪፖርቱም ዝርዝር ፖሊስ በሰልፈኞቹ ላይ አናታቸውና አካላቸው ላይ የተነጣጠሩ ጥይቶችን በቅርብ ርቀት ሲተኩስ፣ ሌሎች ተጎጂዎች ደግሞ በዘፈቀደ በትረጭ አስለቃሽ ጭስ እንዲታፈኑ አድርጓል። ኢሳሳኑስ የአምነስቲ የናይጄሪያ ጽሕፈት ቤት ዲሬክተር ናቸው። ትክክለኛ የሟቾች ቁጥር በሪፖርቱ ከተገለጠውም የበለጠ ሊሆን ይችላል ይላሉ።
Even on the day today that we are launching this report in Kano.
ዛሬ ይህን ሪፖርት እዚህ ካኖ ላይ በመናቀርብበት ወቅት ብዙ ቤተሰቦች መጥተው ልጆቻቸው እንደጠፉ መከራታቸውን በርካቶችም መገደላቸውንና እንዲሁም በሰው ዋራ ስፍራ ታስረው የሚገኙ መኖራቸውን ገልጸውልናል። ስለሆነም ጉዳዩ በሪፖርቱ ላይ ከገለጽነው በላይ የሰፋ ነው። ይህ የናይጄሪያ ባለስልጣናት ህዝብ ተቃውሞውን በሰላማዊ መንገድ የመግለጽ መብት ያለው መሆኑን ለመቀበል ዝግጁ አለመሆናቸውን ብቻ የሚያሳይ ነው።
የተቃውሞ ሰልፉ አዘጋጆች 10 የቁጣ ቀናት ብለው የሰየሙት የነሐሴው ተቃውሞ ብዙዎች መንግስት በነዳጅ ዋጋ ላይ ያደረገ የነበረውን ድጎማ ማንሳት ጀምሮ በከፊል የፕሬዝዳንት ቦላ ቲኒዩ የኢኮኖሚ ማሻሻያ ድንጋጌ ያስከተለው ነው ብለው የሚያምኑት የኑሮ ውድነት በህዝቡ ላይ ያደረሰውን ጫና ለመቃወም እየተካሄደ ነበር። የናይጄሪያ ፖሊስ ባለስልጣናት ለአምነስቲ ወንጀላ ምንም አይነት ምላሽ ባይሰጡም ከዚህ ቀደም ሰልፉን ለማፈን በሰልፈኞች ላይ በቀጥታ ተኩሰዋል የሚለውን ማስተባበላቸው ይታወሳል። ናይጄሪያ ባለስልጣናቷ የተሻለ ተጠያቂ የሚሆኑበትን አሰራር ተግባራዊ ለማድረግ በተደጋጋሚ ቃል ብትገባም ፖሊስ በጭካኔ የሚወስዳቸውን እርምጃዎች በተመለከተ ግን ረዘም ያለ ታሪክ አላት። የተቃውሞ እንቅስቃሴዎቹ በተካሄዱበት ወቅት የሀገሪቱ የደህንነት ተቋማት ኃላፊዎች አስቸኳይ ስብሰባ ያደረጉ ሲሆን የመከላከያ ሰራዊቱ አዛዥ ጀነራል ክሪስቶፈር ሙሳም ለጋዜጠኞች መግለጫ ሰጥተው ነበር።
None of us here is happy to hear any Nigerians injured for whatever reason. It's our duty to protect Nigerians.
የትኛውም ናይጄሪያዊ በማንኛውም ምክንያት ጉዳት ሲደርስበት በመስማታችን ማናችንም ብንሆን ደስተኛ አይደለንም። የናይጄሪያን ደህንነት ማረጋጋት ግዴታችን ነው። የበለጠ ትኩረት ሰጥተን በቁርጠኝነት መስራት እንቀጥላለን። ሰባዊ መብቶችን እናከብራለን። ጉዳያቸውን በሕጋዊ መንገድ የሚያከናውኑ ሁሉ መብቶቻቸውን እናከብራለን። ሆኖም የመንግስት ስልጣን የሕገ መንግስታዊ በሆነ መንገድ ለመያዝ ወይም ለመቀልበስ የሚጥሩትን አለያም በሕይወትና በንብረት ላይ ውድመት የሚያደርሱትን ከመከታተልና ተጠያቂ ከማድረግ አንመለስም።
የሁሉም የአምነስቲ ሪፖርት የተሰማው የናይጄሪያ ባለስልጣናት የፖለቲካ ተቃውሞን ለማፈን እየሞከሩ ነው በሚል የሰብአዊ መብት ተሟጋች ቡድኖች ስጋት እየጨመረ በመጣበት ወቅት ነው። ሳኑስ ያስረዱም ባለስልጣናቱ ተገቢ ያልሆነ ኃይል በተቃውሞ አድራጊዎች ላይ መጠቀም ለማቆም ቁርጠኛ ፍላጎት የላቸውም ብለዋል።
The lack of accountability, the denial of the killings by the police and other government officials are just
የተጠያቂነት መጥፋት በፖሊስና በሌሎች የመንግስት ባለስልጣናት የተፈጸሙ ግድያዎች መካድ በናይጄሪያ በሕግ ያለመጠየቅ አሁንም እንደተንሰራፋ መሆኑን ያመቆም እንዳለበት ማሳያዎች ናቸው። ይሄው ነው ልዩ የጸረ ዘረፋ ጓድ የሚል መጠሪያ የተሰጠው ኃይል የሚወስደው እርምጃ እንዲያበቃ ለማድረግ የታለሙ የተቃውሞ ሰልፎች በተካሄዱበት ወቅት ነው። አስተያየት ካላችሁ ብለን ጠይቀናችሁ ነበር ያሉት ነገር የለም። አሁንም እንዲያደርጉ የምንፈልገው ነገር በግድያዎቹ ተጠያቂ የሆኑትን ህግ ፊት እንዲያቀርቡ ነው።
እንደ አውሮፓውያን የዘመን አቆጣጠር በጥቅምት 2020 ልዩ የጸረ ዘረፋ ጓድ የተባለው በእንግሊዝኛው ምህጻረ ቃል SARS በመባል የሚታወቀው የፖሊስ ልዩ ኃይል የወሰደው የጭካኔ እርምጃ ከፍተኛ ተቃውሞ መቀስቀሱ የሚታወስ ነው። የተቃውሞ ሰልፉ በመጨረሻም በሌጎስ ለኪ መግቢያ የተሽከርካሪዎች መተላለፊያ ክፍያ ከሚከፈልበት ስፍራ ላይ የሰው ህይወት በጠፋበት ተኩስ ተጠናቋል።
አሉላ ከበደን ለቀደመው ዘገባ አመሰግናለሁ። ትናንት በተከበረው የመስጋና ቀን በርካታ አሜሪካውያን ጠረጴዛ ከበው ማዕድ ተጋርተዋል። በቅርቡ የወጣ ሪፖርት እንዳመለከተው ግን በአሜሪካ ትልቋ ከተማ የሚገኙ በርካታ ነዋሪዎች የምግብ ዋስትና እጦት ገጥሟቸዋል። በኒውዮርክ ከተማ የሚገኙ የነጻ ምግብ ማደያዎች ተጠቃሚዎችም እየጨመሩ መጥተዋል። ከነዚህም ውስጥ የመተዳደሪያ ስራ ያላቸው የሚገኙበታል ተብሏል። የቪኦኤ ቲና ትሪን ላከችውን ዘገባ እንግዶ ወልዴ ያሰማናል።
በኒውዮርክ የአንድ ምግብ ባንክ ሰራተኞች ወደ ከተማው የተለያዩ አካባቢዎች ለሚገኙ የምግብ የሾርባ ማጀት የሚላኩና በልጋሽ ያገኙ ምግቦችን በማሸግ ላይ ናቸው። ዘኔታ ቲስደል የኒውዮርክ ምግብ ባንክ ምክትል ፕሬዝዳንት ናቸው።
We are one of the largest hunger relief organizations serving all 5 boroughs.
አምስቱንም ክፍለ ከተሞች የሚያገለግሉና በረሃብ ቀነሳ ላይ ከሚሰሩ ትላልቅ ድርጅቶች ውስጥ አንዱ ነን። 90% የሚሆኑ የከተማው አካባቢዎችን እንደግፋለን። ይህንንም የምናደርገው ከ800 በላይ ከሚሆኑ ለትርፍ ከማይሰሩ ድርጅቶች ጋር በመሆን ነው።
አሜሪካውያን ከቤተሰብና ወዳጅ ጋር ሰብሰብ በሚሉበት በዚህ የምስጋና ቀን ሰሞን በምግብ ባንኩ ስራ ይበዛል። አዲስ የወጣ ሪፖርት እንዳመለከተው በአሜሪካ ትልቁ ከተማ በሆነው ኒውዮርክ የሚገኙ ከፍተኛ ቁጥር ያላቸው ነዋሪዎች ራሳቸውን በመመገብ ከብዷቸዋል። በኒውዮርክ የሚገኘው በጎ አድራጊው ድርጅት ሮቢን ሁድ በከተማዋ የሚገኙ የነጻ ምግብ ማደያዎችን አጠቃቀም አጥንቷል። ከኮቪድ ወረርሽኝ በፊት ከአምስቱ አንዱ ጎልማሳ ወይም 20% የሚሆኑት ከምግብ ማደያው አገልግሎት ያገኙ ነበር። ከወረርሽኙ ወዲህ ግን ቁጥሩ ወደ 31% ወይም ከሶስት ጎልማሳ አንዱ ምግብ ለመውሰድ እንደሚመጣ ታውቋል። ዘኔታ ቲስደል እንደሚሉት ረሃብ የሚገጥማቸው የህብረተሰብ ክፍሎች አይነት ተቀይሯል።
What we see now is that more and more working families are visiting local food pantries and soup kitchens. And actually this
አሁን እያየን ያለነው መተዳደሪያ ስራ ያላቸው ቤተሰቦችም በአካባቢያቸው በሚገኘው የምግብ ማከማቻና የሾርባ ማጀት በመሄድ ይገለገላሉ። እንደውነቱ ቤት አልባ የሆኑና በጎዳና የሚተዳደሩ ሰዎች በምግብ ማከማቻውና የሾርባ ማጀት ከሚገለገሉት ውስጥ ያላቸው ቁጥር አነስተኛ ነው።
ሽሚካ ኦልፎንስ በሮቢን ሁድ የቤተሰብ ድጋፍ ጉዳዮች ኃላፊ ናቸው።
False mentality like oh these folks just want a handout when really I think people
ሰዎች በነጻ የሚታደል ምግብ ፍለጋ እንደሚሄዱ ተደርጎ የሚታሰበው ትክክል አይደለም። ሰዎች ኑሮ ከብዷቸዋል።
የሮቢን ሁድ ሪፖርት እንዳመለከተው የምግብ እርዳታው ተጠቃሚዎች አብዛኞቹ ስራ ያላቸው ናቸው። ወደ ምግብ ማከማቻው ከሚመጡት 3 የኒውዮርክ ነዋሪዎች 2ቱ ስራ ያላቸው ናቸው። በድጋሚ ሽሚካ ኦልፎንስ
በኮሮና ወረርሽኝ ወቅት በርካታ ሰዎች ስራቸውን አጥተዋል። በርካታ ስራዎችም መልሰው ተከፍተዋል። ነገር ግን በቂ የሚከፍሉ አይደሉም። ይህ ነው የሚባል የደሞዝ ጭማሪም አልታየም።
የደሞዝ ክፍያ ከወጪ አንጻር እየጨመረ ባለመሆኑ በኒውዮርክ ነዋሪዎች ላይ ጫና ጨምሯል። የኒውዮርክ ምግብ ባንክ ምክትል ፕሬዝዳንቷ ዘኔታ ቲስደል
Because of all of those mitigating factors, now New Yorkers are finding it harder and harder for $1.
አንድ ዶላር ከዚህ በፊት መግዛት ይችል የነበረው አቅም አሁን ስለሌለው የኒውዮርክ ነዋሪዎች ኑሮ ከብዷቸዋል።
የምግብ ባንኩ እንደሚለው በኒውዮርክ ከተማ 1.3 ሚሊዮን ሰዎች የምግብ ዋስትና ችግር ገጥሟቸዋል። ተጠቃሚዎቹም ምክንያታቸው የተለያየ ነው። አንዳንዶቹ ቤተሰቦች ሌላ አማራጭ ስለሌላቸው ወደ ምግብ ማደያ ይመጣሉ። ሌሎች ደግሞ ለመጠባበቂያ ብለው ምግቡን የሚወስዱ ናቸው። ሽሚካ ኦልፎንስ
There is a trifecta of hardship in New York City and the trifecta of hardship is the high cost of housing.
በኒውዮርክ 3 ከባድ ሁኔታዎች አሉ። ለመኖሪያ ቤትና ለህፃናት እንክብካቤ የሚከፈለው ዋጋ ከፍተኛ መሆን እንዲሁም ምግብ፣ ውሃና መብራት ለመሳሰሉ የሚከፈለው እየጨመረ መምጣቱ ነው።
የምግብ ሸቀጥ ዋጋ ውድ መሆን በርካታ ሰዎች የምግብ ማከማቻውን እንዲጎበኙ አስገድዷቸዋል። በመሆኑም አንዳንድ ባለሙያዎች እንደሚሉት የመንግስት የገንዘብ ድጋፍ ወሳኝ ነው። በአሜሪካ አዲስ የሚመጣው አስተዳደር ግን አንዳንድ የመንግስት ፕሮግራሞችን እንደሚዘጋ ፍንጭ ሰጥቷል። ሽሚካ ኦልፎንስ አዲሱ መንግስት እንደውም ድጋፉን ማጠናከር አለበት ይላሉ።
This election came down to kitchen table issues and food is very much so
ያለፈው ምርጫ ቤተሰቦች በመመገቢያ ጠረጴዛቸው ዙሪያ ሆነው የሚነጋገሯቸው ጉዳዮችን ሁሉ የነካ ነበር። ምግብ ደግሞ ዋናውና በመመገቢያ ጠረጴዛቸው ላይ የሚነሳ ጉዳይ ነው። አዲስ የሚመጣው አስተዳደር የማህበራዊ ደህንነትን ለማጠናከር መዋለ ንዋይ የሚመድብበት መልካም አጋጣሚ ነው።
ያ የማይሆን ከሆነ ግን ሽሚካ ኦልፎንስ እንደሚሉት የበለጠ ቁጥር ያላቸው የተቸገሩ ሰዎች ወደ ምግብ ማደያዎቹ ይጎርፋሉ። ቲና ትሪን ከኒውዮርክ ላላከችው ዘገባ እንግዶ ወልደነኝ ዋሽንግተን ዲሲ።
ያዳመጣችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ ስርጭትን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ዝግጅት በርሷና በልጇ ላይ የደረሰ ያለችውን ጥቃት ለሌሎች ማስተማሪያ ስለምታጋራው እናት ይነግረናል። ኖሪነቷን ዩናይትድ ስቴትስ ኖርዝ ካሮላይና ያደረገችው ፈቲያ ረመዳን የሶስት ልጆች እናት ናት። በልጅነት እድሜዋ ለቤተሰብ ቅርብ በሆነ ሰው በተደጋጋሚ መደፈር ጥቃት እንደደረሰባት ትናገራለች። ፈቲያ በርሷ ላይ በልጅነቷ የደረሰው ጥቃት በልጇም ላይ መደገሙን ቆይታ እንደተረዳች ተናግራለች። በርሷና በልጇ ላይ የደረሰው ጥቃት በሌሎች ላይ እንዳይደገም በሚል ራይዝ አበባ ቢዩዝ ወይንም ከጥቃት ነጥረ ኑጣ የተሰኘ የጥቃት ሰለባዎች ማህበር መስርታለች። የደንገረሙ ፈቲያን አነጋግራታለች። ወደ ዝግጅቱ እናምራ።
እኔ ፈቲያ ረመዳን አህመድ ነው የምባለው። የተወለድኩት ድሬዳዋ ያደኩት ያውና ድሬዳዋና ጅቡቲ መሃል ነው። የመጣው ቤተሰብ በጣም ጥሩ ቤተሰብ ናቸው። እናቴና አባቴ ጥሮታ የወጣው ከኮካኮላ ፋብሪካና ስምንቶ ፋብሪካ ሰርተዋል። እናቴም ኮቶኒ ሰርታለች፣ ነጋዴ ነበረች። እና ከጥሩ ቤተሰብ ነው የመጣሁት ወላሂ። እና ወንድምና እህቶች ነበሩኝ፣ ሁለት ወንድም አንድ እህት። አሜሪካ ነው የምኖረው። የሶስት እናት ልጆች ነኝ።
የጾታዊ ጥቃት ለተፈጸመባቸው ሰዎች ግንዛቤ ማስጨበጥ የሚችል ተቋም ነው የመሰረትሽው። ግን ይሄ የሆነው ደግሞ አንቺም ራስሽ በልጅነትሽ የተፈጸመብሽ ጾታዊ ጥቃት ስላለ ነው። እና እስቲ ጥቂት ስለዛ ወቅት ንገሪኝ። ምን ነበር የተከሰተ?
በአምስት አመቴ ሆኜ ነው የተደፈርኩት። ያው ነው የደፈረኝ ሰው ዘመድ ሳይሆን የዘመድ ባል ነው። ቤተሰብ አያውቅም ነበረ። ልጅ ሆኜ ያቺ የኛ ዘመድ ስትወልድ እኛ ጋር ነው የምትወልደው እና ሁሌ በቃ ቤተሰቦቼ እሱ ጋር ይጠይቃል። ፈቲያ መታ ቡና ታፍላልኝ አንዳንድ ነገር የለም። ስላመኑት ደግሞ የሚታመን ሰው ነው ራሱ። ያው አንድ ሰው ስትቀራረቢ እኮ አታውቂም፣ ማንነቱ አታውቂም። እና ያን ጊዜ ነው የጎዳኝ። ለአንድ ሳምንት ቤት ውስጥ ይዞኝ ነበረ እና ቤት ስላመኑት ዘመድም ስለነበሩ እዛ ግቢ ውስጥ ማንም ሰው አላወቀም። ደግሞ ያደግኩበት አካባቢ በብዛት ሴቶቹ ያው ራሳቸው የሚያጠፉት አይቻሉ፣ በራሴ ራሳቸው የሚያቃጥሉት እና በቃ ድንግል ስላልሆነች ማለት ነው። በዛ ምክንያት እኔ አልተናገርኩም። የሆነ ሰዓት ላይ እያደግኩ ስመጣ ቀጠል አልቆመም። ያንን ሰውዬም ዘመዳችንም በቃ እናቴ ስራ ካጣች በኋላ እነሱ ትንሽ ገንዘብ ስላላቸው ሁሌ እዛ ሂጂ ነው የምትለኝ። እነሱ ጋር ተቀምጪ፣ ትምህርትሽ ትቀጥያለሽ፣ ምግብ አላቸው። በቃ የለም አንዳንዴ ቤተሰብ ላንቺ ጥሩ የሚፈልግ ነገር። እሱም ያውና መደፈሩም አላቆመም። ምስቱ የወለደችበት ሰዓት እኔ ነኝ በቃ የምስቱ የሆንኩለት እና ወደ 9 አመት ሲሆን እና በዛ ምክንያት ነው ጅቡቲም ለመሄድ ያሰብኩት።
ምናልባት ጥቃት ፍጻሜሽ ማሰራራቶች ወይ ሌሎች ነገሮች ያደርግ ነበር እንዳትናገር ያደረገሽ?
አዎ በቃ ማን ነው የሚያምነሽ? ለምን እንደ በጣም ፍጹም ሆኖ ነው የተገኘና ቁርአንን በቃ ያስተምረናል። ቁርአን ማትገምጪ ሰው የለም። እና እሱም የሱ ቤተሰብ ከቤተሰቦቹ የመጡ በጣም የታወቁ ናቸው፣ ሀገራችን ድሬዳዋ ውስጥ ማለት ነው። በዛ ምክንያት ማንም የሚያምነሽ።
ይሄ ጥቃት ባንቺ ብቻም አላቆምም። ከጊዜ በኋላ ተመልሶ መጥቷል፣ በገዛ ልጅሽ ላይ ተከስቷል። ምን ነበር የሆነው?
አሁን ያውና በልጅነት ቶሎ ብዬ ስላደግኩ የለም ኑሮ ለማሸነፍ እናቴን ለመርዳት ብዙ ነገር ነው የምሞክረው። ቤት የሰው ቤት ጅቡቲን ሆኜ ስመለስም ጅቡቲ የቤት ሰው ሰርቻለሁ እና በመሀል ላይ ካሲኖ ነው መስራት የጀመርኩት። እዛ ነው የልጄ አባት የተዋወቅኩት። እርጉዝ ስሆን በቃ መውለድ አለብኝ ነው ያልኩት። ሀምዛ ተወለደ፣ እናቴና እህቴ ተቀበሉ። ጅቡቲ ስመለስ ያውና ጊዜ ያደገው ያንን ሰውዬ እኔ የጎዳኝ ወንድ ይነካል ብዬ አልገመትኩም። ልጅ ነው እኔ ሴት ስለሆንክ ምናልባት ነው አንዳንድ ነገር ነው ስካል ላይ የማታስቢ ነገር የለም። እና እኔ አላሰብኩም ላይክ ልጄን ይነካል ብዬ በፍጹም።
እንዴት ነበር የሆነው? አንቺ የት ነበርሽ ልጅሽ ጥቃት በተፈጸመበት?
እኔ ጅቡቲ ነበርኩ። ልጄን መውሰድ አልፈለግኩም። ላይክ በኤንቫይሮንመንት ለልጄ ብዬ ከእናቴ ጋር ቢሆን የበለጠ እናቴ ፍቅር ነው የምትሰጠው ከሌላ ሰው ጋር ጥዬ ከምሄድ ብዬ ነው። ሰራተኛ ግን ይቆጨኛል። ልጄ የፈለገ እናት ነው እንጂ ገንዘብ ወይም ይሄ አይደለም። እና በኋላ ላይ ነው እሱም የገባኝ። ገባሽ? አንድ ልጅ ስታመጪ ህይወት ላይ ልጅ ፍቅር ነው የሚፈልገው፣ ከምን የበለጠ የእናትና የአባት ፍቅር ነው የሚፈልገው። ከዛ በኋላ አሜሪካዊ አግብቼ ነው የመጣሁት። አሜሪካ ማለት ነው የመጣ በፊያንሴ ቪዛ ነው የመጣሁት። እና ስትዝን አገኘው ልጅ ለማምጣት ሞከርኩ አመጣውት አምጥቼው
ስንት አመቱ ነበር
14 አመቱ
ወደዚህ ሀገር ሲመጣ 14 አመቱ ነው
14 አመቱ አሁን ቤት ከመጣን አሜሪካ ካመጣው በኋላ ቁርስ ልሰራ ኩሽና ስናወራ የበቃ ስንት አመት አልተገናኘ አላየኝማ 10 አመት እና ለማውራት እናምስ ባባ ነው የሚጠራው ባባ ማለት አባት ነው አይደል ወላሂ ብቻለሁ እንደዚህ ብለ ንዴቴ እንደዚህ ብለ ካም በኋላ ባባ ብለ ያን ሰውዬ ብጠራ ነገርኩ ነው ያልኩት አይኝና አንቺ ማረገሽ አለኝ ያን ጊዜ መሬት ቢሰምጠኝ ወላሂ ብቻለሁ ደስታዬን አልችልም ነበርና ወይም ያን ጊዜ ልጄን ይዤ ሆዴ ውስጥ በመልሰው ደስታዬን አልችልም ነበር ግን ምን ማለት ነው አንቺም መስማትን ፈለኩ መስማትም አልፈለኩም ያንን ጉዳቱ ስለማቅ ማለት ነው እኔም እኮ አለ አሁን ይታይሽ ስለ ድፍርነት ምንም አላወራንም ግን አንቺ ማረገሽ ማለቱ አንቺም ጎዳሽ አው ከዛ አቀፍኩት ለነገረው የነገርኩት እንደዚህ አይደለም ልጅ ላይ የሚደረገው ለምን እሱ እንደዛ መስሎት እንዳያርግ ሌላ ልጅ ላይ ነውና ተቃቀፍ አለቀስ ያ
ተመልካቾቻችን እንግዲህ የልጅዋ ሐምዛ አነጋግሮናል ከአሜሪካ ድምጽ ጋር ቆይታ አድርጎ ነበር ስለ ጥቃቱ ሁኔታ ወይም ደግሞ በወቅቱ ስለነበረው ነገር ባጭሩ እንደዚህ ብሏል እስቲ ሰምተን እንመለስ
እድሜ ስንት እንደነበር አላስታውስም ነገር ግን እሱ ለጊዜ ቤት ሰክሮ ይመጣ ነበር ከዛ ሚስቱን ይደበድባታል ከዛ በኋላ ሁሉም ቤቱን ለቀው ይወጣሉ እሱ ነኝ ይቆልፍብኝ ነበር ለምን ሁሉም ቤት ጥለውኝ እንደሚወዱ አላውቅም አብዛኛውን ጊዜ እባክህ እያልኩ ለምነው ነበር እቤት ሲመጣ ይመስለኛል በመድኃኒት ያደነዘኝ ነበር ምን እንደሆነ ባላውቅም ነገር ግን ጾታዊ ጥቃቶችን በሚፈጽምብኝ ወቅት የሚሰማኝ የነበረው ስሜት በመድኃኒት እንደመደንዘዝ ነበር
ብዙዎች የሚጠይቁት ጥያቄ ነው ከዛ በኋላ ምን ተከሰተ ከህግ አኳያም ሊሆን ይችላል ከስነ ልቦና ድጋፍም አኳያ ሊሆን ይችላል ይሄድሽበት መንገድ ምን ይመስላል
ያረት ነው ያነ ቴራፒ ሄር እኔም ከሱ ጋር ሄዳለሁ ጨረሰ ቴራፒው
አንቺሳ ያዛን አይነት የስነ ልቦና ድጋፍ አግኝተሽ
ያልሄድኩበት ያውና በኋላ ላይ ሳቅ ፈቲያ ማመዳን አለባት ፈቲያ ማን እንደሆነች ማወቅ አለባት ስካችረስ ይጃለው ቴራፒስት በሳምንት ሁለት ይሄዳለው ነበር በቃ ሊወጣልኝ በጣም እኔ መንገሽ የኛ ሀገር ሰው ማለት አንፈልገም ችግር አለብን ማለት አንፈልገምና እዛ መሄዴ እኔ ጠቀመኝ
ተመልካቾቻችን እንግዲህ የስነልቦና ድጋፍ ሐምዛ ቢያገኝም አሁንም ድረስ ግን የስነልቦና ጠባሳ እንዳለበት አጋርቶናል እሱን ሰምተን እንመለስ
It takes me a lot of ways because it's like,
በብዙ መልኩ ተጽኖ እያሳደረብኝ ነው አሁንም ድረስ ከብዙ ወንዶች መካከል መቀመጥ ደስ አይለኝም ሌላው ደግሞ እኔ ሆንኩ አይመስለኝም የሆነ የቆሸሽኩ አይነት ስሜት ይሰማኛል ሁልጊዜ ስለ ሁኔታው አስባለሁ
አሁን ግልጽ አውጥተሻል ይፋ አውጥተሻልና የህግ ልባት እንዲያገኛል አደረግሽው ለምን ነበር
አሁን በ2021 ላይ እኔና ልጅ ማለት ነው አንድ ቀን መጥቶ አለኝ በቃ እናቲ ነፍሴን አላቃተም በቃ መኖርም አልፈልግም ምናምን ስለኝ ተሰማኝ እኔም ነበርኩ ያን ጊዜ እንደዛ ያሰብኩበት ጊዜ ስለነበረ ምንድነው ያልኩት ሐምዛ የሆነ ነገር ማድረግ አለብን አልኩት አሁን ዘመዶቼ ስነግራቸው አንዳንዶቹ ባለጌ ነሽ ውሸት ነሽ አንቺ ነሽ ከዱሮም ዱርዬ ነበርሽው ምጣፊው ምናምን ነው የተባልኩት
ወደ ፖሊስ
ወስደው አልጎደው አዎ ከዛ ምን አሉ ማስረጃ ያስፈልጋል። ድሬዳዋ ማለት ነው። ማስረጃ ከሌለ ምንም ማድረግ አንችልም። እኛም እዚህ ስለሆን
ተቋምሽ ራይዝ አባባ ቢዩዝ ነው ወይም ደግሞ ከጥቃት ከፍ ብለን እንውጣ ነጥረን እንውጣ የሚል ሐሳብ አለውና እስቲ ምንድነው እየሰራሽ ለመስራት ያሰብሽው በዚህ በተቋም?
አሁን በዚህ የምሰራው ኢትዮጵያ ላይ ድሬዳዋ ላይ መስራት የምፈልገው በብዛት የሚጎዱት ህፃናቶች ናቸውና ጎዳና ልጆች አሉ። እና አሁን እዚህ የምሰራ እንደኔ የተጎዱት እንደኔ ወይም እስካሁን ገና ያልዳኑ የለም እና ሬዝ አዌርነስ ለማድረግ ለማስተማር
ግንዛቤው
ምን ማድረግ እንዳለብን። እሺ አሁን ተጎድተናል፣ ምንድነው የኛ ፍቺው ነው? አሁን ሐሙስ ማታ እኔ ምግብ ሰርቼ ነው ወደ 5 10 ይመጣሉ። ሴፍ ፕሌስ በቃ ምናወራበት። ለምን አንድ ሰው እኮ አንቺን ብትጎጂ እኔ ቀላል ይሆንልሻል ለማውራት ስናወራ ምንድን አለን። በዛ ላይ አገሬ ላይ ማድረግ ምፈልገው ማገዝ ምፈልገው ልጆች ለማስተማር ነው። ቤተሰብ ለምን ፍሪ ልጆች ቢጎዱ መናገር እንደሚችሉ እንዳይፈሩ ትምህርት ቤት ውስጥ ማስተማር ግዴታ ነው። እዚህ ወረቀቱ ጨርሻለሁ። ወደዛ ያውና ፋውንዴሽን ጠንካራ ፋውንዴሽን እዚህ ቢልድ አድርጌ እዛው ለመስጠት ነው ሐሳቤ። አይጎዳም አይደለም ለምን ብል ውሸት ነው። ሁሉ ቤት በብዛት የሚጎዱት ሬፕ የሚደረገው ከቤተሰብ ነው። አሁን የአምስት ዓመት ልጅ የት ሄዳ ነው የምትደፈረው? ምን አርግታ ሴት ልጅ አንወታ ብትደፈር ማን ነው? ጎረቤት ነው? ከቤተሰብ ነው? ሁሉ ነገር የሚነሳ ከቤተሰብ ነው።
አንቺ ይሄንን ተቋም ስትመሰርቺ ብቻሽን አይደለም የምትሰረሽው፣ ልጅሽም አለ። ወንዶች ደግሞ ብዙ ጊዜ ተጠቅቻለሁ ብለው ሲናገሩ የተለየ ነው። የሐምዛ ለየት ያለ ነውና እንዴት ነው እንደዛ አይነት መግባባት ላይ ደረሳችሁት?
አንስቲ እውነተኛ መንገድ ለምን አንደኛ ልጄ ከኔ ጋር አነስ በቃ እንዴት ነው የቀረብኩት በግልጽ እናወራ ነው ተባል የተናገር ነው። ሰው ምን ይለናል ሳይሆን ስንት ሰው ነው የምናተርፈው ነው። ግን ጸሎትና ጾሜ ነው ለዚህ ያደረሰኝ ማለት ነው። ሴት ልጅም ሴት ወንድ ልጅም ሴትም ትደፍራለች። ስለዚህ ከሁለቱም መጠበቅ የራሳችን ምርጫ ነው። እናትና አባት ብንሆን
ፈቲያ ረመዳን ቪኦኤ ቢሮ መተሽ እዚህ ስቱዲያችን መተሽ ልምድሽን ያንችንም የልጅሽንም ህይወት ስላጋራሽን እጅግ አብዝቼ አመሰግናለሁ።
ከአሜሪካ ድምጽ የሚተላለፍላችሁን የአረብ ምሽት ስርጭታችን ነው ያዳመጣችሁ የምትገኙት። አድማጮቻችን እንዲሁም ተመልካቾቻችን ወደ ቀጣዩ ዘገባ ስንሻገር ለሁለት ሳምንታት የሚዘልቀው ጾታን መሰረት ያደረጉ ጥቃቶች ትኩረት እንዲያገኙ በዋነኝነት የሚያሳስበው ዘመቻ ውስጥ ለአመታት በንቃት ከተሳተፉ ወጣቶች መካከል የመብት ተሟጋቿ ሃና ላሌ ትገኝበታለች። በሀገር በቀል ሲቪል ማህበረሰብ ድርጅት ውስጥ የጥብቅናና ግንኙነት ባለሙያዎቹ ሃና በሴቶች መብት ተሟጋችነትና የህግ ባለሙያነቷም ይበልጡን ትታወቃለች። ኢትዮጵያ ውስጥ ቀን ተቀን እየተበራከቱ ያሉ ጥቃቶች ዙሪያ የማንቂያ ዘመቻዎችና መርሃ ግብሮችን ከሚያስተባብሩ ወጣቶች መካከልም አንዷ ናት። በተያያዥ ጉዳዮች ላይ ሐሳቧን ታጋራን ዘንድ የምሽት እንግዳችን አድርገናታል። አስቀድማ ኢትዮጵያ ውስጥ በአሁኑ ጊዜ የሚታዩ ጾታን መሰረት ያደረጉ ጥቃቶችን መነሻው ታስረዳናለች።
ለኔ የቅርብ ጊዜ ምክንያቶች ናቸው ብዬ አላስብም። በጣም ዲፕ ሩትድ የሆኑ ከድሮ ጀምሮ የነበሩ ሁኔታዎች ናቸው። አሁንም ላይ ላሉት የጥቃት ሁኔታዎች ምክንያቶች ብዬ የማስባቸው ለምሳሌ በባህል ለሴቶች የተሰጠው ቦታ፣ በሃይማኖት ለሴቶች የተሰጠው ቦታ፣ አኗኗራችን በኮሚኒቲ ደረጃ ሴት ልጅ ምን አይነት ቦታ ነው ያላት፣ ወንድ ልጅ ምን አይነት ቦታ ነው ያለው፣ መብትን ኤክሰርሳይዝ በማድረግ ሁኔታ ሴቶች የነበራቸው እድል አንድ ምክንያት ነው፣ ሩት ኮዝ ነው ብዬ አስባለሁ። በማህበረሰባችን ውስጥ ሴት ልጅ እንደዚህ እንደዚህ ማድረግ አለባት ወይም ይሄ ነው ኤክስፔክት የሚደረግበት ወንድ ልጅ ይሄ ነው ኤክስፔክት የሚደረግበት ተብሎ የተቀመጡት ነገሮች በጣም ሴቶችን ስለያዛቸው እንደዚህ አይነት ነገሮች ናቸው። አንዱ በሌላው ላይ የተደረበ የፖለቲካው የኢኮኖሚ ሁኔታው የኤዱኬሽን አለማግኘት አክሰሱ እና ሌሎች ነገሮች እየተጨመሩ አሁን ላይ ለምናያቸው ጥቃቶች ምክንያት ናቸው ብዬ የምለው ከድሮ ጀምሮ የመጣው በሩት ኮዝ ደረጃ የምናገኛቸው ነገሮች ናቸው ብዬ የማምነው።
ኢትዮጵያ በተለያዩ አካባቢዎች ጦርነቶችን አስተናግዳለች። የእነዚህ ግጭቶች መስፋፋት የሰላም እጦትስ ቀድሞ በነበረው ችግር ላይ የፈጠረው አዲስ ጫና ያባባሰው ጉዳይ እንዴት ይገለጻል?
ያው አሁን ቀደም በተጠቀስኳቸው ነገሮች ላይ ትልቅ ሌላ ጫና ሆኖ ደግሞ የመጣው ሀገራችን ላይ ያሉ ግጭቶች አለመስማማቶች ደግሞ በሴቶች መብት ላይ ብቻ ሳይሆን በህፃናት መብት ላይ፣ በአካል ጉዳተኞች መብት ላይ፣ በአረጋውያን ላይ በተለየ ሁኔታ የተለያዩ ጥቃቶች እንዲደርሱ ምክንያት ሆኗል። መደፈሮች፣ የግሩፕ ጋንግሬፕ ብለን የምንለው ተሰምቶ ታይተው የማይታወቁ የተለያዩ አይነት ጥቃቶች በሴቶች ላይ ሲፈጸሙ አይተናል እና ግራቪቴት ተደርጎ ጥቃቶች መልካቸውን ለይተው ሴቶች ላይ እንዲፈጠሩ ትልቅ ተጠያቂነት ሊጠበቅበት የሚገባ ጉዳይ ሆኗል ማለት ነው።
አጠቃላይ በሀገር ላይ የሚፈጠረው ውጥንቅጽ ለቀጣዩ ትውልድም የሚተወው ትልቅ ችግር ግዙፍ እንደሆነ ይታወቃል። ተገበሩ የሚገቡ ስልቶች ምንድን ናቸው ብለሽ ትመክሪያለሽ?
ሰላም ቀርማል ብዬ አስባለሁ። ሶ እንደ ሀገር ለሰላም መስራት አለብን ብዬ አስባለሁ። ሁሉን በሚጠበቅበት አቅምና በሚጠበቅበት ቦታ ማለት ነው። ከዛ በመቀጠል ግን ህግን እየተረጉም ያሉ አካላቶች ጾታዊ ጥቃት ጋር በተያያዘ የሚመጡ ኬዞችን እንደ ቀላል ነገር ባያዩአቸውና ተገቢውን አይነት እርምጃዎች እንዲወሰዱ ከነሱ የሚጠበቅባቸውን ሂደቶችን ቢያደርጉ ተገቢ ነው ብዬ አምናለሁ። ምክንያቱም ጥቃት የተፈጸመበት አካል ፖሊስ ጋር ስትሄድ የሚሰጣት ምላሽ፣ የህግ አካላቶች ጋር ስትሄድ የሚሰጣት ምላሽ ተገቢ ካልሆነ አጥቂውም የማን አለብኝነት ስሜት ይሰማዋል፣ ተጠቂውም ምንም አይነት ነገር እኔ ላይ ቢደርስ ዞር ብሎ የሚያየኝም አካል የለም ተብሎ እንዲታሰብ እና ሌሎች ጥቃት አድራሽ አካላቶች እንዲፈጠሩ ያደርጋል እና መደረግ ያለበትን ሂደቶች ከህግ ማሻሻል ሊሆን ይችላል፣ ያሉትንም ህጎች በተገቢ መንገድ እንዲተረጎሙ እና ጥቃት እያደረሱ ያሉ አካላቶች በትክክለኛው መንገድ እርምጃ እንዲወሰድባቸው የማድረግ አለባቸው ብዬ አምናለሁኝ። ከዛ በተጨማሪ ግን የኮሚኒቲ ሊደርስ ወይም ደግሞ የማህበረሰብ ውስጥ ትልቅ ቦታ ያላቸው የማህበረሰብ ሊደሮች እና የሃይማኖት ሊደሮች በጣም ትልቅ ቦታ አላቸው ብዬ አስባለሁኝ። እንደዚህ አይነት ጥቃቶች በሚፈጸሙ ጊዜ አይሆንም ኖ የማለት ትልቅ ቦታ አላቸው እና ከማንም በላይ ደግሞ ተሰሚነትም አላቸው ብዬ አምናለሁ። ከሚጠበቅባቸውም ደረጃ ይህንን ነገር እያሉት ነው ብዬም አላምንም እና እንደ ያው ኢትዮጵያ በብዙ ሃይማኖት ውስጥ ያለች ሀገር ናት። ስለዛ ሁሉም የሃይማኖት አባቶች የሃይማኖት እናቶች እንደዚህ አይነት ጥቃቶች ሲፈጸሙ ኖ የማለት ጥቃት አድራሾችን የማወገዝ እና ጥቃት የደረሰባቸውን ሰዎች ደግሞ ሰፖርት የማድረግ ከማወገዝ ይልቅ እነሱን ድጋሚ ለሌላ ጥቃት ከማጋለጥ ይልቅ ሰፖርት የማድረግን ኃላፊነት መውሰድ አለባቸው ብዬ አስባለሁ። ተመሳሳይ ነው ለማህበረሰብ ላይ ሊድ እያደረጉ ላሉት አካላቶች ማለት ነው። ከዛ በተጨማሪ ደግሞ የሚዲያ አካላት ራሱ በምን አይነት መልኩ ነው ጥቃት የደረሰበትን ሰው እየዘገቡ ያሉት? ለሌላ ጥቃት አድራሽ ክፍት እንዲሆን ወይም ደግሞ ስልቱን እንዲማርበት በማድረግ ነው ወይስ ጥቃት የደረሰውን ሜሴጅ አስተላልፎ የሚመለከተው አካል ደግሞ ወስዶ እንዲሰራበት ነው እያስተላለፉ ያሉት የሚለውንም አይ ቲንክ መፈተሽ አለበት ብዬ አምናለሁ። ከዛ በተጨማሪ ደግሞ እንደው ከጥቃት ወተንም በሚዲያው ላይ ሴት ልጅ እንዴት ነው እየተገለጸች ያለችው? በምን አይነት መልኩ ነው እየተገለጸች ያለችው? ሞር ለሌላ ጥቃት በሚያጋልጣት መልኩ ነው ወይ ሚዲያው ላይ ሴቶችን እያሳየን ያለ ነው የሚለውንም አንድ መፈተሽ አለበት እና ሁሉም መስራት አለበት ብዬ የማስበው ነው። ማህበረሰብ በአጠቃላይ ጥቃቶች ሲታዩ ሆ ብሎ መውጣት ያለበት እና ኖ ብሎ መቃወም ያለበት ነው እንጂ በጎጣ ተከፋፍለን በዘር ተከፋፍለን በእድሜ ተከፋፍለን ወይ ደግሞ የከተማ ልጅ ናት ወይ ገጠር ልጅ ናት እየተጠቃች ያለችው ወይ ህፃናት እየተጠቃች ያለችው ወይ ትልቅ ሴት ናት የሚለው ክፍፍል ሁሉም ሰው እኩል ጥቃትን ማውገዝ አለበት ብዬ አምናለሁ።
የተለያዩ የግል ተቋማት፣ የሲቪክ ማህበራት በዚህ ችግር ዙሪያ የራሳቸውን እንቅስቃሴዎች ሲያደርጉ ይታያል። ንቃተ ህሊናዎችን ለማስፋት ችግሩ ላይ የበለጠ ትኩረት እንዲሰጠው ለማድረግ እንቅስቃሴ ሲያደርጉ ዘመቻ ሲያስተባብሩ እናያለን። የነዚህ ዘመቻዎች ስኬትና እስካሁን ድረስ የነበራቸውን ፋይዳ በግልሽ እንዴት ትገመግሚዋለሽ? ካሁን የተሻለስ የሚታይና የብዙ ሰዎችን ህይወት የበለጠ የሚለውጥ ይሆን ዘንድ ምን ሊደረግ ይገባል ብለሽ ትመክሪያለሽ?
እስከዛሬ ድረስ ምንም የማይካድና ትልቅ ኮንትሪቢዩሽን ያላቸው አካላቶች አሉ። በተለይ ደግሞ በሴቶች መብት ዙሪያ ሲሰሩ የነበሩ፣ በግለሰብ ደረጃ ሲሰሩ የነበሩ፣ እንዲሁ በተቋማት ደረጃ ተዋቅረው ሲሰሩ የነበሩ በጣም ብዙ የሲቪል ማህበረሰብ ድርጅቶች አሁን ከለውጡ በኋላ የሚመጡ ከለውጡ በፊትም የነበሩ በጣም ብዙ ተቋማቶች አሉና ከህግ ማስቀየር ጀምሮ ፖሊሲ ከማስተካከል ጀምሮ እንዲሁም በሚፈጠሩ የጥቃት ሁኔታዎች ላይ ድምጻቸውን በማሰማት የተለያዩ ስራዎችን ሲሰሩ ነበርና አሁንም እየሰሩ ነው ያምናለሁ። ነገር ግን አንዳንዴ እየተፈጠረ ያለው የጥቃት ሁኔታ ብዛትና እየተሰራ ያለው ስራ ሳይመጣጠን ሲቀር እየሰሩ የማይመስለን አይነት ነገር አለ። የሥራቸው ትንሽ የሚመስለን ነገር አለና በጣም ብዙ ሰዎች ላይ ነው የሚደርሱት። የጥቃቱን ግስፈት ስናየው ግን በጣም የተለያየ አይነት ጥቃቶች መኖራቸው በተለያየ አይነት ቦታዎች በተለያየ አይነት መልኩ ጥቃቶችን ማየታችን ትንሽ ዲስከሬጅ የሚያስሆን አይነት ነገር ያለ ይመስላል። ግን እኔ ያው ያለው የሰሩትን ስራ ሪኮግናይዝ በማድረግ ከዚህ በተሻለ መልኩ ልንሰራ የምንችልበት መንገድ የማምነው አንደኛ በጣም ኮላቦሬሽን ያስፈልገናል። በተለይ ደግሞ በሴቶች መብት ላይ እየሰራን ያለን ተቋማቶች ግለሰቦችም despite our differences እንደ ልዩነታችንን አስቀምጠን በጋራ በሚያስመው ሁኔታዎች ላይ እኩል አንደርስታንዲንግ ፈጥረን መስራት ያስፈልገናል ብዬ አስባለሁ። ከአሁን ከምንሰራው በጣም ጠበቅ ባለ መልኩ ምክንያቱም ያው በዛው ልክ ነው ጥቃቶችን ጠበቅ እያሉ የመጡትና በዛ አይነት መልኩ አንድ ላይ ተጋግዘን መስራት አለብን ብዬ አስባለሁ። እስከዛሬ ድረስ የሰሩ ያሉ የአድቮኬሲ ወይም ደግሞ ካምፔን የምንሰራባቸው ድምጻችንን የምናሰማባቸውን ሁኔታዎች መፈተሽ ያለብን ይመስለኛል። አሁን ደግሞ በምን አይነት መልኩ ብንሰራ የተለየ ለውጥ ማምጣት እንችላለን የሚለውን ቁጭ ብለን ምን ሰራለን ምን አልሰራለንም አሁን ደግሞ በሚቀጥለው ምን አይነት ነገሮችን አዲሽናል ሆኑ ሲስተሞችን ክሬቲቭ ሆኑ መልኮችን ብንመጣ የተሻለ ስራ መስራት እንችላለን የሚለውን ቁጭ ብለን አስበን የጋራ አንደርስታንዲንግ ፈጥረን መንቀሳቀስ የሚኖርብን ይመስለኛል።
ከሴቶች መብት ተሟጋቿና የህግ ባለሙያ ሃና ላሌ ጋር ያደረግነው ረዘም ያለ ቆይታ ቅጂ በዌብሳይታችን ላይ ይቀመጣል። በዚያ ሄዳችሁ እንድታዳምጡት እንድትመለከቱት እንጋብዛለን። ወደ ቀጣዩ ዘገባ እንሻገር። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። በትግራይ ክልል በሴቶች ላይ የሚፈጸሙ ጥቃቶችን የግድያ ወንጀሎችን የሚመለከት ልዩ ችሎት እንዲቋቋም የተጎጂ ቤተሰቦች ጠይቀዋል። ለአሜሪካ ድምጽ አስተያየት የሰጡ ተጎጂ ቤተሰቦች በሴቶች ላይ ይፈጸማሉ ላሏቸው ጥቃቶች አስቸኳይና ተመጣጣኝ ፍትህ ሊሰጥ እንደሚገባም ተናግረዋል። በሴቶች ጥቃት መካከል የሚሰራው ስለ ሴቶች ጥቃት የሚያተኩረው ይሁን የተባለ የሲቪል ማህበረሰብ ተቋም በበኩሉ በክልሉ የሚታየው በሴቶች ላይ የሚደርሱ ጥቃቶች የሚቆሙት ሁሉም ህብረተሰብ በጋራ ተቃውሞ ሲያሰማ እንደሆነ ተናግረዋል። የዚህን ጉዳይ ዝርዝር ሙልጌታ ጽባ ያሰማናል።
በ2015 ዓመተ ምህረት የካቲት ወር ላይ የዩኒቨርሲቲ ተማሪ ልጃቸው በተጠርጣሪ አፍቃሪዋ እንደተገደለች የሚናገሩት የመቀለ ከተማ ነዋሪ አቶ መብራቱ አበራ ልጃቸው ሜሮን መብራቱ ከተገደለች 1 ዓመት ከ8 ወር ቢያልፋትም እስካሁን ፍትህ እንዳላገኙ ይናገራሉ።
ፈተና አረሰምር መራለ ይለ ለአና ግን መርመራና አረሰምር መራ ገባና ወሰዱ ወይ ለአይርና
ያስከሬን ምርመራ ሳይካሄድ ነው ልጄ እንድትቀበር ያደረጉት። ለኛ ምርመራናል ቅበሩ ብለው ነው የሰጡን። ኋላ ሲታይ ግን ያስከሬን ምርመራ የለም። ፖሊስ እኮ አስከሬን ሳይስመረምር እንዲቀበር አያደርግም። ግን እንደዛ ተደርጓል። በ9ኛው ወር ነው ከመቃብር ተቆፍሮ እንደገና ምርመራ የተደረገው። በዚህ ጉዳይ ፖሊስም ሆነ ሐኪሙ ተጠያቂዎች ናቸው።
አቶ መብራቱ በሴቶች ላይ የሚፈጸሙ ግድያና ሌሎች ጥቃቶች ከስርቆትና ሌሎች ወንጀሎች ወረፋ ይዞ በፍርድ ቤት መታየት አይገባውም ብለው ለዚህ ጉዳይ ልዩ ችሎት መንግስት ሊያዘጋጅ ይገባል ሲሉ ጠይቀዋል። ማህሌት ተክላይ በአድዋ ከተማ ባለፈው አመት መጋቢት ወር ላይ ታግታ ከተወሰደች በኋላ በሰኔ ወር ላይ ደግሞ በታገተችበት ቀን ተገድላ እንደተቀበረች በፖሊስ ምርመራ መረጋገጡ እህቷ ሚሊዮን ተክላይ ገልጻለች። አፋጣኝና ተመጣጣኝ ፍትህ ከተሰጠነው ጥቃቶች የሚቀንሱት ብላለች።
ወደ ትምህርት ቤት እየሄደች ሳለ በባጃጅ አፍነው ወስደው ለቤተሰብ ደውለው 3 ሚሊዮን ብር ማስለቀቂያ ስጡን ብለው በእለቱ ጠይቀው ነበር። ሆኖም ከሶስት ወር በኋላ በተገኘ ምርመራ አፍነው በወሰዱባት ቀን እንደገደሏት ለፖሊስ ቃላቸው ሰጥተዋል። ጉዳዩ በፍርድ ቤት እየታየ ነው። ከመሐሌት በኋላ የሊዲያና የሃበን ግድያን ሰምተናል። ቶሎ ፍትህ ቢሰጥ ኖሮ ከመሐሌት በኋላ የሰማነውን ግድያዎች አንሰማም ነበር። ወንጀሉን የፈጸሙ ሰዎች ግድያ የተፈጸመበት ቦታ ራሳቸው ወስደው አሳይተውናል። በእነዚህ ህጋዊ እርምጃ ቶሎ ቢወሰድ ሊዲያና ሃበን የጥቃቱ ሰለባ አይሆኑም ነበር። አሁንም አስተማሪ እርምጃ በመውሰድ በእኛ ይብቃ።
ሊዲያ ዓለም በውቅሮ ከተማ እሁድ ጥቅም 3 ቀን 2017 ዓ.ም ተሞሽራ በሶስተኛው ቀኗ በተጠርጣሪ ሙሽራዋ ባሰቃቂ ሁኔታ እንደተገደለች ወላጅ አባቷ አቶ ዓለም ካሳይ ይገልጻሉ።
ፈብሐቦሱ ዒና አብሶርድ ሆቴል ይባላል።
የሰርጓ ቀን በደስታ ነው የዋልነው። ሰርጉ ሰርዶ በሚባል ሆቴል ነበር የተካሄደው። ሁሉ ቤተሰብ በደስታ ነው ያሳለፈው። ግን በሶስተኛው ቀን ምሳ አብረን ከወንድሞቿ ጋር ልንበላ ተቀጣጥረን መንገድ ላይ ያለው ሞቷ ተነገረኝ። በተሞሸረችበት ተገደለች። ሊዲያ ከነሽሩባዋ ከነቆሏ ቀበርናት። የሊዲያ ነገር ምን ብለህ ይወራል?
በሊዲያ ግድያ የሚጠረጠረው ሙሽራዋ በህግ ጥላ ስር ሆኖ ጉዳዩ እየተጣራ ነው ያሉት አቶ ዓለም በሴቶች ላይ የሚፈጸም ግድያ የሚቆመው አስተማሪ እርምጃ በወንጀለኞች ላይ ሲተገበር ነው ብለዋል።
ተመጣጣኝ ፍትህ ከውርደለውም በር 10 ዓመት
ተመጣጣኝ የሆነ ፍትህ ነው መሰጠት የሚገባው። 10 ዓመት 20 ዓመት ፍርድ እየተሰጠ ነው። ቀጥሎም ከሚመጣ ለውጥ ጋራ እየተፈቱ በየጠላ ቤቱና መሸታ ቤቱ ገብተው ሲቀልዱብህ ወደ ሌላ አደጋ ነው የሚያጋልጠው። መንግስት ትኩረት ሊሰጠው ይገባል። መንግስት ተመጣጣኝ እርምጃ ካልሰጠ ሞት ቀጣይ ነው።
በትግራይ ክልል በሴቶች ላይ የሚደርስ ጥቃት እንዲቆምና ተበዳዮች ፍትህ እንዲያገኙ የሚጠይቅ መድረክ በመቀለ ከተማ ባለፈው እሁድ ተዘጋጅቶ ነበር። በሴቶች የሚደርሰው ጥቃት የመከላከል ስራ የሚሰራ ይሆኖ የተባለ የሲቪል ማህበረሰብ ተቋም ስራ አስኪያጅ ጽዴና አባዲ በክልሉ የሚታይ የሴቶች ጥቃት የሚቆመው ሁሉ ህብረተሰብ በጋራ ሲቃወም ነው ብላለች።
ጾታው አመጽ
ግድያ አለ፣ እገታ አለ፣ እንዲሁም ጾታን መሰረት ያደረገ ጥቃት አለ። የሚፈጸሙ ግድያዎች አሰቃቂ የሚባሉ ናቸው። ሁላችንም በስጋት ነው ያለነው። የሚያስተማምን ጸጥታ የለም። እንደ ህዝብ ያለው ሁኔታ አስፈሪ ነው። ሀገራችን ስለሆነ ነው እዚህ ያለነው። እዚህ እስካለን ድረስ በሰላምና ዋስትናው በተጠበቀ ሁኔታ የመኖር መብት አለን። ስለዚህ መፈጸም የማይገባቸውን ስናይ የመጠየቅ ልምድ ይኖረን ይገባል። በሴቶች ላይ የሚፈጸም ግድያ ይሁን ሌሎች በደሎች እንዲቆሙ እንደ ህዝብ መቃወም አለብን።
በተካሄደው የውይይት መድረክ ተገኝተው ለተነሱ ጥያቄዎች መልስ የሰጡ የትግራይ ክልል ፍትህ ቢሮ ምክትል ኃላፊ አቶ አዲሱ ገብረስላሴ
እንደ ትግራይ የገጠመን ችግር አለ። በወንጀል መከላከል የሚሰሩ ተቋማት የሰው ኃይል ጉዳት ደርሶባቸዋል። ለምሳሌ የፖሊስ ኮሚሽን እንደ አዲስ የተዋቀረ ነው። አዳዲስ ሰዎች ናቸው የምርመራና ማጣራት ስራ የሚሰሩት። የኮሚኒቲ ፖሊስ የሚባል አደረጃጀት አሁን የለም። በአሁኑ ጊዜ የስልክ መረጃ ለማግኘት እንኳን በፌደራል በኩል ነው የሚጠየቀው። እነዚህ አሁን ለስራችን ካሉብን ችግሮች የሚጠቀሱ ናቸው።
ቢሮአቸው በሴቶችና ህፃናት ላይ የሚፈጸሙ ወንጀሎች ላይ ልዩ ትኩረት ሰጥቶ እንደሚሰራም አቶ አዲሱ ተናግረዋል።
ፖሊስ መግባያም ጥያሽ
ልዩ ችሎት ለማቋቋም የተጀመረ አደረጃጀት አለ። ይህ ጉዳይ በልዩ ሁኔታ እንድንመለከተው ከፍርድ ቤቶችና ከፖሊስ ጋር አብረን ለመስራት ተነጋግረናል።
በትግራይ ክልል በአንድ አመት ውስጥ 783 ሴቶች ጾታዊ ጥቃት፣ ግድያና የአካል ጉዳት ተፈጽሞባቸዋል። ከነዚህም 44ቱ የተገደሉ ሲሆን ከተገደሉት 24ቱ በባሎቻቸው የተገደሉ ናቸው ሲል የክልሉ ሴቶች ማህበር ያወጣው ሪፖርት ያሳያል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ውድ አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። መልካም የሳምንት ማክተም ይሁንላችሁ።